voice of America. ይህ የአሜሪካ ድምጽ ራዲዮ ጣቢያ ነው። በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ማክሰኞ ሐምሌ 28 2012 ዓመተ ምህረት ዝግጅታችን ጀመረ። በታላቁ የኢትዮጵያ ህዳሴ ግድብ ውሃ ሞላል ዙሪያ ተቋርጦ የነበረው የሶስቱ ሀገሮች የቴክኒክ ባለሙያዎች ውይይት እንደገና ተጀመረ።
ዋናው ነገር የሚያጠነጥነው በግድቡን አሞላል ዙሪያና በግድቡን አሞላል የተለያዩ አየር ንብረቶች በሚኖሩበት ጊዜ እንዴት ማድረግ ይቻላል በሚለው ዙሪያ ነው የሚሆነው። ያው ትላንት ጀምረውታል። ዛሬና ነገ ኤክስፐርቶቹ ይቀጥላሉ። ከዛ በኋላ የመጨረሻው አካባቢ ደግሞ ለሚኒስትሮቹ ያልፋል ማለት ነው።
የውጭ ጉዳይ ሚኒስቴር ቃል አቀባይ አምባሳደር ዲና ሙፍቲ ናቸው። በአብይ ርዕስ ይዘናቸው እንመለሳለን። ጤና ይስጥልኝ። እንደምን አመሻችሁ ክቡራን አድማጮች። የምሽቱ አስተናጋጃችሁ ጽዮን ግርማ ነኝ። ዝግጅቶቻችንን በፌስቡክ ላይቭ እና በአሃዱ ራዲዮ 94.3 ላይ በቀጥታ ማዳመጥ ትችላላችሁ። ንጉሱ ታምሬ ስርጭቱን ያቀናብርልናል። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ።
ጤና ይስጥልኝ። እንደምን አመሻችሁ። ዜናዎቹን የማሰማችሁ ቆንጂት ታዬ ነኝ። ፖሊስ በአቶ በቀለ ገርባ ላይ የጀመረውን የምርመራ መዝገብ አደራጅቶ መጨረሱን ለፍርድ ቤት ገልጾ ተለዋጭ ትዕዛዝ ጠይቋል። የአቶ በቀለ ገርባ ጠበቆች የፖሊስን ጥያቄ ተቃውመው ደንበኛቸው በዋስ እንዲፈቱ ጠይቀዋል። ፍርድ ቤቱ ትዕዛዝ ለመስጠት ተለዋጭ ቀጠሮ ቆርጧል። ከአዲስ አበባ መለስካቸው አመሃ ተከታዩን ዘገባ አስተላልፏል።
ፖሊስ ባለፉት 8 ቀናት በአቶ በቀለ ገርባ ሰነድ ላይ አጣርቻለሁ ያለውን ስራ ለፍርድ ቤቱ በዝርዝር አቅርቧል። በዚሁ መሰረት ከትራንስፖርት ሚኒስቴር 45 ገጽ ያለው ሰነድ እንደተላከለት በመግለጽ በዚህ ሰነድ ውስጥ እንደተመለከተው 7.4 ሚሊዮን ብር የሚገመት ዋጋ ያላቸው የመንግስት ተሽከርካሪዎች ወድመዋል፣ 28 ሚሊዮን ብር የሚገመቱ የግል ተሽከርካሪዎችም ወድመዋል ብሏል። ፖሊስ አክሎም ከተጠርጣሪ ግብረ አበሮች ጋር የሰባት ተጠርጣሪዎችን ሽጉጦች የፎረንሲክ ምርመራ ወስጃለሁ ሲልም ተናግሯል። ሌሎችንም ከህይወት ህልፈት እስከ ንብረት ውድመት ተጠርጣሪውን ይመለከታሉ ላላቸው ፖሊስ ማስረጃዎቹን ማሰባሰቡን ጠቅሶ የምርመራ ሰነድ ማደራጀት ስራውን ማጠናቀቁንና ማስረጃውን በፍርድ ቤት ለማረጋገጥ የቅድሚያ ምርመራ መዝገብ መክፈቱን አስረድቶ ይህን ምርመራ ሰነድ ፍርድ ቤቱ ተክቶ በአዲሱ መዝገብ ትዕዛዝ እንዲሰጥለት ጠይቋል። የተጠርጣሪ ጠበቆችም የፖሊስን ጥያቄ የቅድመ ምርመራን ዓላማ የተከተለ አይደለም ሲሉ ተቃውመዋል። ደንበኛቸው የተጠረጠሩበት መነሻ ሌላ ሆኖ ሳለ እዚህ የቀረበው በጭራሽ የተለየ ነው ሲሉ፣ ይህ የሚያሳየውም መርማሪ ቡድኑ በተጠርጣሪው ላይ ምንም አይነት የወንጀል ድርጊት ሊያገኝበት እንዳልቻለ ነው ሲሉ ተከራክረዋል። ስለሆነም ተጠርጣሪ ደንበኛቸው በዋስ እንዲለቀቁ ጠይቀዋል። ፍርድ ቤቱም የሁለቱንም ወገን ክርክር ከሰማ በኋላ በዋስትናው ጥያቄም ሆነ በፖሊስ ጥያቄ ላይ ትዕዛዝ ለመስጠት ለሐምሌ 30 2012 ዓ.ም ተለዋጭ ቀጠሮ ይዟል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
በኮቪድ-19 ዓለም አቀፍ ወረርሽኝ ምክንያት በዓለም ዙሪያ ትምህርት ቤቶች እንዲዘጉ በመገደዳቸው ዓለም ከትውልድ ወደ ትውልድ የሚዘልቅ ከባድ አደጋ ተደቅኖባታል ሲሉ የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉቴሬዥ አሳሰቡ። ዋና ጸሐፊው ይህን ያሳሰቡት መጻኢ ዕጣችንን እንታደገው በሚል ርዕስ የመንግስታቱ ድርጅት የጀመረውን አዲስ ዘመቻ በማስተዋወቅ ባሰሙት ንግግር ላይ ነው። የዘመቻው ዓላማ በድህረ ኮቪድ-19 ዓለም መደበኛ ትምህርትን መልሶ እውን ማድረግና ማጠናከር ላይ ያተኮረ መሆኑን ገልጸዋል። ካለፈው እንደ አውሮፓውያን አቆጣጠር ሐምሌ አጋማሽ ወዲህ በ160 ሀገሮች ከ1 ቢሊዮን በላይ ልጆች ከትምህርት ገበታ ውጪ ሆነዋል። ወደ 40 ሚሊዮን የሚጠጉ ህጻናት ከመዋለ ህጻናት ርቀዋል ብለዋል ዋና ጸሐፊው። በተለይም ተጋላጭ ለሆኑ የአካል ጉዳተኞች፣ ስደተኞችና ተፈናቃዮች እንዲሁም ሴቶች ልጆች ትኩረት እንዲሰጥ ያሳሰቡት ጉቴሬዥ ኮቪድ-19 በቁጥጥር ስር ሲውል ቅድሚያ ትኩረት ልጆችን ወደ ትምህርት ቤት ገበታቸው መመለስ ሊሆን ይገባል ብለዋል። በዓለም ዙሪያ በኮሮና ቫይረስ የተያዙ ሰዎች ቁጥር ከ18.2 ሚሊዮን አልፏል። ለህልፈት የተዳረጉት ወደ 700 ሺህ እየተቃረቡ ናቸው። የዓለም የጤና ድርጅት ዋና ስራ አስኪያጅ ዶክተር ቴድሮስ አድሃኖም ይህንን ወረርሽኝ ቀጥ አድርጎ የሚያቆም ተአምረኛ መፍትሄ ላይገኝ ይችላል ሲሉ አስጠንቅቀው፣ ይልቁኑ የሚበጀው ሀገሮችና ግለሰቦች በሙሉ ቫይረሱን ለመከላከል የሚጠቅሙ መንገዶችን ሁሉ ስራ ላይ ማዋል ነው ሲሉ አሳስበዋል። በእርግጥ የመጨረሻ ደረጃ ሙከራ ላይ ያሉ ክትባቶች አሉ። ነገር ግን ምርመራ፣ ንክኪ ያላቸውን ሰዎች ፈልጎ መለየት፣ አካላዊ ርቀትን መጠበቅ፣ በጭንብል መሸፈን፣ እነዚህና መሰል መንገዶችን መጠቀሙ መቀጠል ይኖርበታል ብለዋል ዶክተር ቴድሮስ። ከዓለም የኮሮና ቫይረስ ተጋላጮች ወደ 1/4 የሚጠጋውን በያዘችው በዩናይትድ ስቴትስ ደግሞ ዋይት ሀውስና የምክር ቤት ዲሞክራቶች በወረርሽኙ ምክንያት ከስራ ለተፈናቀሉ የሚሰጥ ድጎማን በሚያካትተው የኮቪድ-19 ድጋፍ እቅድ ትናንትናም ከስምምነት ለመድረስ ሳይችሉ ቀርተዋል። በሀገሪቱ ካለፈው ሰኔ ወዲህ የቫይረሱ ተጋላጮች ቁጥር በእጅጉ ማሻቀቡን ተከትሎ አንዳንድ ክፍለ ግዛቶች ቀደም ብሎ ለቀዋቸው የነበሩ የእንቅስቃሴ ገደቦችን አንዳንዶችን መልሰው እንዲያጸኑ ተገደዋል። ፕሬዚደንት ዶናልድ ትራምፕ ግን በዘላቂነት የእንቅስቃሴ ማገድና መዝጋት ፖሊሲ ወረርሽኙን ለመታገል የሚያዋጣ መንገድ አይደለም፣ ያን ባደረጉ ሀገሮች የቫይረሱ ስርጭት አንሰራርቶ አይተናልና ሲሉ ተከራክረዋል። ዩናይትድ ስቴትስ ውስጥ ኮሮና ቫይረስ በስፋት እየተዛመተ ባለበት በዚህ ወቅት የዋይት ሀውስ የወረርሽኙ ግብረ ኃይል አስተባባሪዋ ዶክተር ዴብራ ብሪክስ ቤታችሁ አብረዋችሁ የሚኖሩ ለቫይረሱ ቢጋለጡ ካሉበት የጤና ችግር ጋር ከባድ የሚሆንባቸው ሰዎች ካሉ ውጪ ስትወጡም ቤት ውስጥም ስትሆኑ የአፍና አፍንጫ መሸፈኛ ጭንብል መጠቀሙ ይበጃል ሲሉ መክረዋል። በእድሜ የገፉ ጎልማሶችና ወጣቶች እንዲሁም ልጆች አብረዋችሁ የሚኖሩ ከሆነና በምትኖሩበት ገጠርም ይሁን ከተማ ቫይረሱ እየተዛመተ ከሆነ ቤት ውስጥ ጭንብል መጠቀሙ እንደሚበጅ ማሰቡ ይጠቅማል ነው ያሉት ብሪክስ። በአሁኑ ጊዜ በሀገሪቱ በየቀኑ ከ60 ሺህ በላይ አዲስ የቫይረስ ተጋላጮች ይመዘገባሉ። በአማካይ በቀን ከ1 ሺህ በላይ ለህልፈት ይዳረጋሉ። ዴብራ ብሪክስ ወረርሽኙ አዲስ ምዕራፍ እየገባ ነው ብለዋል። በቀደሙት ወራት በትላልቆቹ ከተሞች ጎልቶ የነበረው ስርጭት ዛሬ በገጠሩም በከተማውም በስፋት እየተዛመተ ነው ሲሉ አሳስበዋል። ይህንኑ ተከትሎ ፕሬዚደንት ዶናልድ ትራምፕ ዶክተር ዴብራ ብሪክስን ደካማ ሲሉ ተችተዋቸዋል። የተወካዮች ምክር ቤት አፈ ጉባኤዋ ናንሲ ፔሎሲ ካሁን በፊት ሁኔታውን ደህና ነው ብለው ያልሆነ ተስፋ ይዘው ተናግረዋል ብለው ስለነቀፏቸው ደንግጠው የተናገሩት ነው ሲሉ ነቅፈዋቸዋል ፕሬዝደንቱ። አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት ነው። የኬንያ ፖሊስ የሚደርሱትን የክስ መዝገቦች በዲጂታል የመረጃ ቋት መያዝ መጀመሩን አስታወቀ። አሰራሩ ሙስናን ለመቆጣጠር የሚረዳ መሆኑን የሀገር ውስጥ ሚኒስትሩ ተናግረዋል። ገልሞ ዳዊት ከናይሮቢ ዘገባ አለው።
ከዚህ በኋላ በአገሪቱ ያሉ ፖሊስ ጣቢያዎች የክስ መዝገቦች የሚቀበሉት በመንግስት በተዘጋጀ ዲጂታል የመረጃ ቋት ወይም ዳታቤዝ መሆኑን የኬንያ ሀገር ውስጥ ጉዳይ ሚኒስትር ዶክተር ፍሬድ ማቲያንጊ ገልጸዋል። ማቲያንጊ መንግስት ይህን አሰራር ያዘጋጀው የሀገሪቱ የፍትህ ስርዓት ለማዘመን፣ በተገልጋዮች ላይ የሚደርሰውን እንግልት ለማስቀረት፣ እንዲሁም ደግሞ በተለይ የሀገሪቱ ፖሊሶች የሚታሙበትን ሙስናን ለመቆጣጠር ነው ብለዋል።
Within the next 18 months, all police officers must be trained and be prepared to come on this platform.
በሚቀጥሉት 18 ወራት ውስጥ ሁሉም የፖሊስ ኃይል አባላት ስልጠና ተሰጥቷቸው ወደዚህ አሰራር መግባት መቻል አለባቸው። ወደዚህ አሰራር መግባት የማይፈልጉ ካሉ ምክንያታቸውን አስረድተውን ከዛ በኋላ በነጻ እናሰናብታቸዋለን። በዚያም ሌሎች ዜጎቻችንን ለማገልገል ፍቃደኛ ከሆኑት ጋር እንቀጥላለን ይላሉ ሚኒስትሩ።
so that we deal with police officers who are willing to serve Kenyans in a modern environment.
ማቲያንጊ አዲስ ለተዘረጋው አሰራር ጥቅም ሲያብራሩ ዜጎችን በአቀና በታማኝነት የሚያገለግሉ ፖሊሶችን ለማበረታታት እንደሚያግዝ ገልጸው በቅርቡም የትራፊክ ህግ ለሚጥሱ አሽከርካሪዎች መቀጫው በሞባይል የገንዘብ ማስተላለፊያ ኤምፔሳ እንዲሆን የሀገሪቱ ፕሬዝዳንት ኡሁሩ ኬንያታ ትዕዛዝ ሰጥተውናል ብለዋል። የኬንያ ፍርድ ቤት የክስ መዝገቦችን በኢንተርኔት መከታተል የሚያስችል አሰራር ባለፈው ጁላይ ወር መጀመሩ የምታወስ ነው። ለአሜሪካ ድምጽ ገልሞዳይት ከናይሮቢ።
የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ የብሔራዊ ዘብ ወታደሮች የሀገሪቱን ክፍለ ግዛቶች በኮቪድ-19 ምላሽ እንቅስቃሴዎች እንዲያግዙ የተመደበላቸው የፌደራል መንግስት ወጪ እስካመቱ ማለትም 2020 መጨረሻ ድረስ እንዲቀጥል ትዕዛዝ ሰጡ። ይህን ትናንት ማታ ነው ዋይት ሃውስ ያስታወቀው። ይሁን እንጂ በፌደራል መንግስት በጀት ሙሉ በሙሉ ወጪው የሚሸፍንበት ፈቃድ በአውሮፓውያን ነሐሴ 21 ቀን ሲያበቃ ወደ 75 ከመቶ ዝቅ እንደሚል ነው የተገለጸው። ካለፈው ሰኔ ወር ወዲህ የኮቪድ-19 ስርጭት አብዝቶ ከተባባሰባቸው ክፍለ ግዛቶች ሁለቱ ፍሎሪዳና ቴክሳስ ግን የብሔራዊ ዘብ ወታደሮች ወጪው ሙሉ በሙሉ በፌደራሉ መንግስት እንደሚሸፈን ተገልጿል። በሌላ የዩናይትድ ስቴትስ ዜና ዛሬ በአምስት ክፍለ ግዛቶች ቅድመ ምርጫ እየተከናወነ ነው። ከዋና ዋናዎቹ ፍክክሮች መካከል አንዱ ብርቱ ትኩረት የተሰጠው ለካንሳስ ክፍለ ግዛት የመወሰኛ ምክር ቤት መቀመጫ በጡረታ የሚገለሉትን ሪፐብሊካኑን ሴኔተር ፓት ሮበርትስን ለመተካት የተያዘው ውድድር መሆኑ ታውቋል። በህዳሩ ምርጫ በእጩነት ለመቅረብ 11 ተፎካካሪዎች ለዚህ መቀመጫ ተሰልፈዋል። በመጨረሻም ሃሪኬን ኢሳይያስ የተባለው ከባድ ዝናብ ያዘ የውቅያኖስ ማዕበል በምስራቅ ዩናይትድ ስቴትስ ሰሜን ካሮላይና ላይ ዶፉን ያወረደ በሰሜን አቅጣጫ እየገሰገሰ ነው። ብሔራዊ የውቅያኖስ ማዕበል ማዕከል በሰጠው መግለጫ ኢሳይያስ ከውቅያኖሱ ወደ የብስ ላይ ከደረሰ በኋላ የንፋሱ ፍጥነት ጋብ ቢልም በበርካታ አካባቢዎች ብዙ ሺህ መኖሪያ ቤቶችና ንግድ ቤቶች የኤሌክትሪክ ኃይል ተቋርጦባቸዋል። ደቡብ ካሮላይናና ሰሜን ካሮላይና እንዲሁም ሌሎች ክፍለ ግዛቶች ላይ ከ7 እስከ 15 ሴንቲሜትር ከፍታ የሚሸፍን ዝናብ ያወርዳል ተብሎ ነው የተሰጋው። ዋሽንግተን ዲሲ እና ቦልቲሞርም ከባድ ዝናብና አደገኛ ጎርፍ ሊከተል ይችላል ተብሎ ማስጠንቀቂያ ተሰጥቷል። አድማጮች ለሰዓቱ ያለን ዜና በዚሁ ያበቃል።
ይህ ከአሜሪካ ድምጽ ራዲዮ ጣቢያ በአጭር ሞገድ በ22 ሜትር ባንድ በ13765 ኪሎ ሄርዝ በ25 ሜትር ባንድ በ12040 ኪሎ ሄርዝ በ31 ሜትር ባንድ በ9485 ኪሎ ሄርዝ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የማክሰኞ ሐምሌ 28 2012 ዓመተ ምህረት ምሽት ፕሮግራም ነው። በፌስቡክ ላይቭ አት ቪኦኤ አማሪክ እንዲሁም በአሃዱ ራዲዮ 94.3 ላይ ስርጭታችንን በቀጥታ ማዳመጥ ይቻላል። አድማጮች የኮሮና ቫይረስ ስርጭትን ለመግታት በተወሰነው አካላዊ የመራራቅ ውሳኔ መሰረት ለምትከታተሉት ቅንብር የምናስደምጣችሁ ከየቤታችን ሆነን ነው። አሁን የዕለቱ አበይት የኢትዮጵያና ዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ እንሻገራለን። በቅድሚያ የዕለቱን አብይ ርዕስ እናስደምጣችሁ። በታላቁ የኢትዮጵያ ህዳሴ ግድብ ውሃ ሞላል ዙሪያ ተቋርጦ የነበረው የሶስቱ ሀገሮች የቴክኒክ ባለሙያዎች ውይይት እንደገና ተጀመረ። የውይይቱ ትኩረት ስምምነት ባልተደረሰባቸው ነጥቦች ላይ እንደሚሆንም ታውቋል። መለስካቸው አምሃ ዝርዝር ዘገባ አለው።
ከሳምንታት በፊት በህዳሴው ግድብ ዙሪያ ሲካሄድ የነበረው የግብጽ የሱዳንና የኢትዮጵያ ውይይት ሲቋረጥ ሱዳን ተጨማሪ ጊዜ ከጠየቀች በኋላ የሶስቱ ሀገሮች የቴክኒክ ባለሙያዎች እንደገና ለድርድር መቀመጣቸው ተነገረ። በኢትዮጵያ የውጭ ጉዳይ ሚኒስቴር ቃል አቀባይ አምባሳደር ዲና ሙፍቲ የባለሙያዎቹ ቡድኖች መነጋገሪያ ዋና ዋና ነጥቦች ምን እንደሚሆኑም አስረድተዋል።
ዋናው ነገር የሚያጠነጥነው በግድቡ አሞላል ዙሪያ ነው። በግድቡን አሞላል ዙሪያና በግድቡን አሞላል የተለያዩ አየር ንብረቶች በሚኖሩበት ጊዜ እንዴት ማድረግ ይቻላል በሚለው ዙሪያ ነው የሚሆነው። ያው ትላንት ጀምረውታል። ዛሬና ነገ ኤክስፐርቶቹ ይቀጥላሉ። ከዛ በኋላ የመጨረሻው አካባቢ ደግሞ ለሚኒስትሮቹ ያልፋል ማለት ነው።
አምባሳደር ዲና ሙፍቲ አክለውም ከዚህ በፊት በተካሄዱ ድርድሮች የተደረሰባቸው ስምምነቶች እንዳሉ ሆነው አሁን ድርድሩ ይበልጥ የሚያተኩርባቸውን ጉዳዮችንም ጠቁመዋል።
ኤክስፐርቶቹ ይቋጩታል። ኦልሬዲ ከዚህ በፊት የነበሩት ልዩነቶች ላይ ነው የሚነጋገሩት። በሚደርሱባቸው ነጥቦች ላይ የሚቀጥለውን ደግሞ ሚኒስትሮቹ ይነጋገራል።
አዝማሚያው ጥሩ ነው ይባላል አምባሳደር፣ እውነት ነው ይሄ ነገር?
ወል ገና ነው እንግዲህ መገመት በጣም ይከብዳል። ምክንያቱም ጥሩ ነው የሚባለው መቋጫው ላይ ነው፣ ሲጠቃለልና ሲስማሙ ነው የሚሻለው። አስቀድመው መተንበይ ጥሩ መመኘት ጥሩ ነው። ከሞላ ጎደል እንግዲህ ልዩነቶች እየተጣበቁ መምጣታቸውን እንደ ጥሩ መሳል እንደ ጥሩ ማቅረብ ይቻላል። ነገር ግን ኮንክሉዥኑን መጨረሻ ላይ ማየቱ ይሻላል።
የታላቁ ህዳሴ ግድብ ጉዳይ ወደ አፍሪካ ህብረት ከተመለሰ በኋላ ብዙ ወገኖች ተገቢነቱ ይናገራሉ። ለመሆኑ የህብረቱ ሚና ምንድን ነው? አምባሳደር ዲና ሙፍቲ ለዚህም ማብራሪያ ሰጥተዋል።
በአፍሪካ ህብረት ብቻ ሳይሆን ተመልካቾችም አሉ እኮ፣ ሌሎች የአፍሪካ ህብረት ኤክስፐርቶች አሉ፣ እንደ ተመልካች ማለት ነው። የአሜሪካ ታዛቢዎች አሉ፣ የአውሮፓ ታዛቢዎች አሉ ማለት ነው። ከሞላ ጎደል አሁን ያሉት የታዛቢነት ሚና ነው። እንግዲህ ታዛቢነት ሚና አንዳንዴ ይለጠታል፣ ማግባባት፣ ማቀራረብ ነገር የሚኖርበታል። በዞሮ ዞሮ ሚናቸው የታዛቢነት ሚና ነው።
ከትናንት በስቲያ በአዲስ አበባና በሌሎች ትልልቅ የሀገሪቱ ከተሞች ኢትዮጵያውያን ድምጻችን ለግድባችን በሚል መፈክር የህዳሴው ግድብ የመጀመሪያውን ዙር ውሃ ሙሌት በጋለ ደስታ ማክበራቸው አይዘነጋም። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
ከአሜሪካ ድምፅ መጽሔት ነው እያዳመጣችሁ ያላችሁት። የሰማችሁት የዕለቱን አብይ ርዕስ ዘገባ ነበር። መለስካችሁ አመሃን እናመሰግናለን። የትንታኔው መጽሔት ይቀጥላል። የኢትዮጵያ ጤና ሚኒስቴር የኮቪድ-19 ስርጭትን ለመቀነስና ለመከላከል የሚያስችል የማህበረሰብ አቀፍ ንቅናቄ በሚቀጥለው ሳምንት ሊጀምር መሆኑን አስታውቋል። በዘመቻውም እስከ 17 ሚሊዮን ለሚሆኑ ሰዎች መልእክቱን ለማድረስ፣ ለ200,000 ሰዎች ደግሞ የላብራቶሪ ምርመራዎችን ለማድረግ እቅድ መያዙ ታውቋል። ህብረተሰቡን ከማስተማርና የኮቪድ ስርጭትን ከመቆጣጠር ባለፈም በቀጣይ ሀገሪቱ በኢኮኖሚውና በፖለቲካው ላይ የሚኖራትን እቅዶች ለመወሰንም ያግዛል ተብሏል። ኤደን ገረመው ዝርዝሩን በተከታዩ ዘገባ ታስደምጠናለች።
የኮቪድ-19 ወረርሽኝ ወደ ሀገር ከመግባቱ ቀደም ብሎ የተጀመረው ህብረተሰቡን ስለ ቫይረሱ ስርጭት የማስተማርና የማንቃት እንቅስቃሴዎች በሀገሪቱ ሊፈጠር የሚችለውን ከፍተኛ የሆነ የኮሮና ቫይረስ ስርጭት መጠንን ለመቆጣጠር ቢያስችልም፣ አሁን ግን በህብረተሰቡ ዘንድ የመዘናጋትና የመሰላቸት ሁኔታዎች እየታዩ እንደሆነ በተደጋጋሚ እየተነገረ ነው። በዚህና ከባለፈው አንድ ወር ወደዚህ በሀገሪቱ የነበረውን የጸጥታ ችግር ተከትሎ በአንዳንድ ቦታዎች በተፈጠረ የህዝብ መሰባሰቦች በኮሮና ቫይረስ የሚያዙ ሰዎች ቁጥር መጨመሩ እየተገለጸ ነው። በሀገሪቱ ያለውን የቫይረሱን ስርጭት ለመክታትና ህብረተሰቡን ለማስተማር በሀገር አቀፍ ደረጃ የኮቪድ-19 ስርጭትን የመከላከል ዘመቻ ታቅዷል። በኢትዮጵያ የጤና ሚኒስቴር የህዝብ ግንኙነት ኃላፊ የሆኑት ዶክተር ተገኔ ረጋሳ የዘመቻውን ዝግጅት ከወዲሁ ጀምረናል ይላሉ።
ይህ ዘመቻ ያው በየጊዜው ሪፖርት ወጣ እንዳለው አንደኛው አላማው የቫይረሱ ስርጭት በጣም በከፍተኛ ሁኔታ እየተስፋፋ መጥቷል። የስርጭት ብቻ ሳይሆን የሞቱም እንዲሁም ግን ዋና ያሉ ታካሚዎቻችን ቁጥርም በየጊዜው እየጨመረ መጥቷል። በሌላው መልኩ ግን ህብረተሰባችን ከዳች ያሉ የጥንቃቄ እርምጃዎች እየተቀዛቀዘ እየተዳከመ ነው የሄደው ባለን መረጃ። ዋናው ደግሞ ይህንን የቫይረሱን ስርጭት ለመግታት የጥንቃቄ እርምጃዎችን መውሰድ ነው። ስለዚህ አንደኛው አላማ ምንድን ነው? የህብረተሰባችንን ማነቃነቅ፣ ህብረተሰባችንን ንቃተ ህሊናውን ማሳደግ፣ የሚወስዳቸውን የጥንቃቄ እርምጃዎችን በደንብ ከአለምንም መዘናጋትና ቸልተኝነት እርምጃዎችን እንዲወስድ የማንቀሳቀስ ከላይ እስከታች እስከ ቀበሌ ድረስ ያለው አመራር በቁርጠኝነት ከጤና ባለሙያው ጋር በግንኙነት እንዲሰራና ህብረተሰቡን እንዲያነቃንቅ ያለመ ዘመቻ ነው። አንደኛው አላማ ይህ ነው። ሁለተኛው ደግሞ ከዚሁ ጋር በስፋት ምርመራዎችን ለማድረግ ነው።
የዓለም የጤና ድርጅት የኮሮና ቫይረስ ስርጭትን ለመቆጣጠር ከሚረዱ ነገሮች አንዱ ከፍተኛ ቁጥር ያለው ህብረተሰብን መመርመር መሆኑን አስታውቋል። በኢትዮጵያም የምርመራው መጠን እለት እለት እያደገ መሆኑን ዶክተር ተገኔ ገልጸው የአሁኑ ዘመቻ ሃይማኖት አባቶች፣ ከፍተኛ ተጽዕኖ ፈጣሪዎች፣ የመንግስት አካላት የሚሳተፉበት ሰፊ ዘመቻ እንደሆነም ያስረዳሉ።
የላብራቶሪ ምርመራ አልነበረም። ወደ ደቡብ አፍሪካ ነበር ስላክ የነበረው። አሁን ላይ ግን ወደ 46 የሚሆኑ የሚሆኑ የምርመራ ላብራቶሪ ማዕከላት ወደ ስራ ገብቶ ስራ ውስጥ ነው ያሉት። በአጭር ጊዜ ውስጥ ወደ ስራ የሚገቡ 2 አካባቢ የሚሆኑ ደግሞ አሉ። ያንን ስንጨምር እስከ 15,000 የመመርመር አቅም መፍጠር ተችሏል። አሁን ላይ ግን እየወጣ ያለው እስከ 10,000 ነው። ከዚሁ ከዘመቻ ጋር ተያይዞ ደግሞ እስከ 12,000 በቅርብ ጊዜ እንደርሳለን ብለን እየሰራ ነው ያለ ነው። ይህንን በስፋት የማንቀሳቀስና የምርመራዎችን ለማድረግ አላማ ያደረገው ዘመቻ ነው። በዚሁ መጥረት እንግዲህ በዚህኛው ሳምንት እየሰራን ያለ ነው ግብአቶችን የማቅረብ የሰው ኃይል የማደራጀትና የማዘጋጀት ስራዎች እየሰራ ነው ያለ ነው። ግብአቶችን ወደ ክልል ላይ ላሉ የላቦራቶሪ ማዕከላት ቴስት ኪት ጀምሮ ሌሎችን እየላክን ነው ያለ ነው። እንዲሁም ደግሞ የሰው ኃይል የማደራጀት ባለሙያዎችን፣ ጤና ባለሙያዎችን፣ ቀጥታ የሚያስከብሩ አካላትን የማደራጀት የማዘጋጀት እንዲሁም ደግሞ ሌሎች ህብረተሰቡን ንቃተን ሊያሳድጉ የሚችሉ ሚዲያዎችን እንጌጅ ማድረግ ክነጥበብ ባለሙያዎችና ኃላፊዎች፣ የሃይማኖት አባቶች እንዲሁም ደግሞ ሌሎች ታዋቂ ሰዎችን እንዲሁ የማሳረፍና ህብረተሰባችንን የማነቃነቅ ግንዛቤያቸውን የማሳደግና የተቀላቀለውን የጥንቃቄ እርምጃዎች ህብረተሰባችን ካለምንም መዘናጋት መውሰድ እንዲችል ከምርመራ ጋር ሁለቱን ዋና ዋና አላማዎች መሰረት ያደረገ ዘመቻ ነው።
ዶክተር ተገኔ አክለውም ይህ ሀገራዊ ዘመቻ ሲጠቃለልም በቀጣይ ከኮቪድ-19 ጋር ተያይዞ ሀገሪቱ ሊኖራት የሚገባውን የኢኮኖሚና የፖለቲካ አካሄዶች ለማቀድ ይረዳል ይላሉ።
ኮሮና ቫይረስን ከመከላከልና ከመቆጣጠር አንጻር አንዱና ዋናው ስራ ስለሆነ አንደኛ ራሳቸውን የሚያውቁ ሰዎች ቫይረሱ ከተገኘባቸው ለሌላው እንዳያስተላልፉ በፕሮቶኮል መሰረት እንዲላኩ ወደ ለይቶ ማቆያ መግባት ያለባቸው እንዲገቡ፣ እንዲሁም ደግሞ ህመሙ የማይታይባቸው ምልክት የማያሳዩና የከፋ የጤና ችግር እክል የሌላቸው ሰዎች ፖዘቲቭ ሆነው እንኳን ቢገኙ ቤታቸው ሆነው ራሳቸውን አይሶሌት አድርጎ ለሌላው እንዳያስተላልፉ ስራዎች ይሰራሉ ወደ ለሆን ማለት ነው። የተነሳው እንግዲህ እንደ መንግስትም ዘመቻ በኋላ ቀጣይ ሊወሰዱ እርምጃዎች ይኖራል እና ይሄ በጣም ወሳኝ የሆነ የዘመቻ ነው። ከዚህ ዘመቻ ተነስተን ደግሞ ቀጣይ ድሮቻችን እናቅዳለን፣ እናወጣለን። ምን ሊወሰዱ የሚገቡ እርምጃዎች፣ ሊቀየሩ የሚገቡ ስትራቴጂዎቻችንም ካሉ ከዘመቻው ጎን ለጎን ይህንን እየሰራን ይቀጥል ይሆናል።
በዚህ ሀገራዊ እንቅስቃሴ 17 ሚሊዮን ሰዎችን በመድረስና 200,000 የላብራቶሪ ምርመራዎችን በማድረግ እስከ 10,000 የሚሆኑ ታማሚዎችን የማግኘት እቅድ እንዳለም ዶክተር ተገኔ አስታውቀዋል። ለአሜሪካ ድምጽ ዘገባ ኤደን ገረመው ከዋሽንግተን ዲሲ።
ኤደን ገረመውን ለዘገባው እናመሰግናለን። ዝግጅቶቻችንን በዌብሳይታችን መከታተል ለምትፈልጉ አድማጮች amharic.voanews.com ላይ እንገኛለን። በፌስቡክ @voanews፣ በትዊተርም እንዲሁ #voanews ብላችሁ ፈልጉን፣ ተከተሉን፣ ተወያዩ፣ ተነጋገሩ፣ አስተያየቶቻችሁንም አካፍሉን። በእጅ ስልካችሁ voa.horn.mobi ላይም ስርጭቶቻችንን ታገኛላችሁ። ዝግጅታችን እስከ ምሽቱ 4 ሰዓት ይቀጥላል። ወደ ተከታዩ ዘገባ እንለፍ። በኦሮሚያ ክልል አንዳንድ አካባቢዎች በትላንትናው ዕለት አልፎ አልፎ የትራንስፖርት ፍሰት እክል በማጋጠሙ መቸገራቸውን ቪኦኤ ያነጋገራቸው ነጋዴዎችና አሽከርካሪዎች ገለጹ። ጉዳት የደረሰባቸው ተሽከርካሪዎችም መኖራቸውን ተናግረዋል። የኦሮሚያ ብሔራዊ ክልላዊ መንግስት በበኩሉ የኢትዮጵያን ሰላም ለማወክ የተደረጉ ሙከራዎች ከሽፈዋል ብሏል። ሙክታር ጀማል ዝርዝር ዘገባ ይዟል።
የሀገር አቋራጭና ከዞን ዞን ከወረዳ ወረዳ የሚንቀሳቀሱ ትራንስፖርቶች ላይ መጉላላት መታየቱን ቪኦኤ ያነጋገራቸው ሰዎች ገልጸዋል። በትራንስፖርት እቀባው ላይ የተሳተፉ ሰዎች ለቪኦኤ እንደተናገሩት መንግስት በሀገሪቷ እየታየ ያለው ለፖለቲካ ችግር መፍትሄ እንዲሰጥ ለመጠየቅ ነው ሲሉ ገልጸዋል። በባሌና ሮቤ አካባቢ ያለውን ለቪኦኤ የተናገረው ሰው ይህንን ገልጿል።
መኪና ወደ ሮቤ አይገባም፣ ከሮቤ አይወጣም። ከተማ ውስጥ ብቻ ነው ባጃጅ እና አንዳንድ ሱቆች ተከፍቶ ያለው። እንዲህ ነው ያለው ሮቤ ውስጥ።
ምንድን ነው ምክንያቱ?
መንግስት የኦሮሞን የፖለቲካ አመራሮችን እነ ጀዋር፣ እነ በቀላ ገርባን፣ እነ አብዲ ረጋሳን የሚባሉትን ከሀጫሉ ግድያ በኋላ አስሮ እየተቀመጡበት ነው። ይህንን የፖለቲካ አመራሮች እንዲፈቱልን ነው የጠየቅነውን። መንግስት ግን ይህን ጥያቄያችን አልሰማልን። ይህም መንግስት ጥያቄያችን እንዲሰማ እንዲመልስልን ይህን አድማ ይታወ
በወትሮ ገበያ እንቅስቃሴዋ የምትታወቀውና በ5 በር ወደ ከተማዋ መንገዶች የሚገቡባት የሻሸመኔ ከተማን ብትሆን ወደ ከተማዋ የሚገቡና የሚወጡ ተሽከርካሪዎች በጸጥታ አካላት እጀባ መሆኑን ነው።
ሻሸመኔ የተለመደው የህዝብ መመላለሻና የደረቅ ጭነት መመላለሻ መኪኖች እንቅስቃሴ የለም። ይሄ የሆነበት ምክንያት ደግሞ የፖለቲካ አክቲቪስት የሆነው ጃዋር መሐመድ እና ከአጫሉ ሞት ወደዚህ የሆነው ነገር ብዙ በሺዎች የሚቆጠሩ ሰዎች ታስረዋል፣ ጃዋር መሐመድን ጨምሮ ማለት ነው። ስለዚህ እነሱ እስከፈቱ ድረስ ይሄ ያለው ነገር በሙሉ ማቆም አለበት። ይሄ እንደ ጥያቄ ነው፣ በሰላማዊ መንገድ እየተጠየቀ ነበር። ያ አልሆነም። አሁን ደግሞ የእኛን መሪ እንዲለቅ በማለት ነው ይሄ ነገር የሆነው።
ቀንከሌት ንግድ የሚደራባት የምስራቋ የገበያ ፈርጥ የምትባለዋ አወዳይ ከተማ ከዚህ ቀደም የተለመደው የገበያ እንቅስቃሴ አለመኖሩና ከገጠር የሚገባ ፍራፍሬና የጫት ምርትም ቢሆን እንደ ወትሮ አለመሆኑን ነው ቪኦኤ ያነጋገረው ሰው የተናገረው። አወዳይ ውስጥ ምንም የሚታይ እንቅስቃሴ የለም። ይህ መንገድ ወደ ጅቡቲ የሚያስተላልፍ እምብርት መንገድ ነው። ነገር ግን የጭነት መኪኖችና ሌሎች መተላለፊያ አያየው አይደለውም። ከተማ ውስጥ የተወሰኑ እንቅስቃሴዎች የሚታዩ ቢሆንም ከገጠር አካባቢ የሚገቡ ጫት፣ ፍራፍሬና ሌሎች ምርቶች እየታዩኝ አይደለም። እንቅስቃሴው እየተደረገ አይደለም። ይህ የሆነበት ምክንያት መንግስት ያሰራቸውን መሪዎቻችንን እንዲፈታና ለሀገሪቷ ፖለቲካ መፍትሄ እንዲያመጣ አመፅና ብጥብጥ ሳናነሳ በሰላማዊ መንገድ ጥያቄያችንን ለመጠየቅ ፈልገን ነው ያሉት።
የተጽዕኖው ገፈት ቀማሽ ነን እያሉ ቪኦኤ ያነጋገራቸው ሰዎችም የገለጹት ነገር አለ። ከባሌ ሮቤ ከተማ የ30 ኪሎ ሜትር ርቀት ላይ የምትገኘው ዲሾ ወረዳን በተመለከተ 3 ተሽከርካሪዎች ላይ አደጋ መድረሱን አንድ ማኝ ለቪኦኤ ይህንን ገልጿል።
ትልቅ መኪና ተሳቢ መኪና መዳበሪያ ጭኖ ወደ ሮቤ ሲሄድ አበከራን ባል ቦታ ላይ ተገልብጧል።
በቴክኒክ ነው ወይ በምን ችግር ነው የተገለበጠው?
አይደለም፣ በቴክኒክ አይመስለኝም። መንገድ ላይ ቢስማር አሁን ድረስ መንገድ ላይ ቀይሮ እንትን ያርጎ በሱ ምክንያት ነው መሰለኝ። በቀይሮ እርምጃ ነው እንጂ በቴክኒክ አይደለም። የፒንክ ጎማ ያለው ሁለትም የለም። በቢስማር ሰውቶ ተወድቆ አልመኪና ሌላም የዶልፊን መኪና ዛሬ ጠዋት ላይ መስታወቱ ሙሉ በሙሉ ተፈርሷል። ተቆሟል። እሱም ማንግላ
ትልቁ የጅቡቲ መተላለፊያ መንገድ የሆነው የአዳማ ሀረር መንገድን በተመለከተም አንድ ከአዳማ ወደ ሀረር ንግድ የሚያከናውን አዳማ ላይ ያነጋገርነው ነጋዴ ገጠመኙን ገልጾልናል።
ነጋዴ ነው። በአሁኑ ሰዓት ግን መንገዱ ትንሽ እዛማው ጥሩ ስላልሆነ የወጡ መኪኖቹም መስታወት ማመታት አለ። መንገድ ላይ መቆም እና መንገዳት ስላለ በዛ ምክንያት ትንሽ እኛም ለጊዜው ነገሩ እስኪረጋጋ ብለን አቁመናል። የሚመታ ሰው አይታወቅም። ማመታቱን ብቻ እና መቆሙ ወይ ደግሞ ጎማ መተንፈሱ ብቻ ነው የሚታየው። ስለዚህ እኛም ይህ ነገር ንብረት ስለሆነ ለጊዜው ተረጋግተን ማየት ያስፈልጋል ብለን አቆም።
ሌላኛው ከአርሲ ነጌሌ ወደ ሀረር ድንች ጭኖ ሲጓዝ የነበረ የጭነት ተሽከርካሪ አጋጥሞኛል ያለውን የግሉን እይታ ለቪኦኤ ገልጿል።
ከአዳማ ምንም መኪና የለም። መኪና እንቅስቃሴ ምናምን ምንም የለም። እስከ በዲሳ ምንም የለም መኪና እንቅስቃሴ። እስካሁን እስከምመጣበት ራሱ መኪና ምንም እንቅስቃሴ የለም። መንገድ ላይ የቆሙ መኪናዎች አሉ በብዛት።
አሁን እናንተ እስቲ እዛ እስከምደርሱ ድረስ ምን አይነት ድባብ ነበረ?
በጣም ይደብራል። በጣም በቃ እንቅስቃሴ በጣም ጥሩ አልነበረ። ድንጋይ ያዙ ይዘቱ ነበረ። እኔ ብቻ ነበርኩ መኪና የምንቀሳቀሰው፣ ሌላ መኪና የለም እንቅስቃሴ ከኔ ጋር የሚያደርግ።
ድንጋይ ይዘው ሲመጡ አንተ ሊያጠቁህ አልሞከሩም?
በዚህ በጎን በኩል ለመወርወር ነው የሚፈልጉ የሚወርቁ።
3 ተሽከርካሪዎች አደጋ ደርሶባቸዋል የተባለው የባሌ ዲንሾ ወረዳን በተመለከተ አንድ ሚኒባስ መኪና ህዝብ ጭኖ እየሄደ ሳለ በወጣቶች ጥቃት እንደደረሰበት፣ ሌላኛው ጥቃት በመሸሽ ላይ እያለ 2 ሌሎች በሞተር የሚንቀሳቀሱ ሰዎችን በመግጨት የመግደል አደጋ ማድረሱንና ሌላኛው የዘር ማዳበሪያ በመጫን ወደ ባሌ ሮቤ ሲንቀሳቀስ የነበረ
ተሳቢ መኪና ጎማው በመፈንዳቱ ተገልብጦ አደጋ መድረሱን ከአካባቢው የአይን እማኞች ተነግሯል። በዲንሾ ደረሰ የተባለውን ክስተት በተመለከተ መልስ እንዲሰጡን የወረዳው ፖሊስ አዛዥ ኢንስፔክተር አሻግሬን ለማግኘት በተደጋጋሚ ያደረግነው ሙከራ ሊሳካልን አልቻለም። ስለ ጉዳዩ መልስ የሰጡን የዲንሾ ወረዳ ዋና አስተዳዳሪ አቶ አብዱል ባሪ ኢብራሂም የደረሰው አደጋም ሆነ የቆሙት መኪኖች በቴክኒክ ችግር እንጂ ምንም አይነት የትራንስፖርት እቀባ በአካባቢው አለመኖሩን ነው ለቪኦኤ መለሱት።
ራኮ ነገኛ ወመስ እንጂሩ ኡጋኒታ ካናጀቹ ዳ ኮንኮላተን ኩፌስ ተኮኮፋ ሱኒስ ራኮ ቴክኒካቲን
የተፈጠረ የጸጥታ ችግር የለም። አንድ የተገለበጠ ተሽከርካሪ ተሳቢ ችግሩ በቴክኒክ መሆኑን የተረዳ ነው። የኛ ፖሊሶችም ሄደው አይተውታል። የፈነዱ የፊት ጎማዎችም ቢሆኑ መኪናው ከተገለበጠ በኋላ የፈነዳ ነው እንጂ ቀድሞ የፈነዳ አለመሆኑን የተገነዘብነው ነው ያሉት። የኦሮሚያ ብሔራዊ ክልላዊ መንግስት በበኩሉ የተባለው ነገር ሐሰት ነው ሲል አስተባብሏል። የክልሉ ቃል አቀባይ አቶ ጌታቸው ባልቻ ለአሜሪካ ድምጽ እንደተናገሩት አንዳንድ ጸረ ሰላም ኃይሎች ክልሉን ለማተራመስ ጥረት ቢያደርጉም ዛሬም አልተሳካላቸውም ብለዋል።
የገበያ ክልከላ፣ የትራንስፖርት ክልከላ፣ እንቅስቃሴን የመከልከል፣ የኢኮኖሚያዊ እንቅስቃሴዎችን የመከልከል ፍላጎታቸውን 3 ጊዜ አቅደው ነበር። ለ3ኛ ጊዜ ህዝቡ እምቢ ብሏቸዋል። አሁን በ4ኛ ጊዜ ሞክረው ለ4ኛ ጊዜም ህዝቡ በየደረጃው እምቢ ብሏቸው መደበኛ እንቅስቃሴውን ቀጥሎበታል። ምንም አይነት በክልሉ የተለየ እንቅስቃሴ የተገደበበትና ሀገር አቋራጭ ትራንስፖርት የሚቆምበት የለም። ሁሉም ክልሎች ዞኖችና ወረዳዎች ቀበሌዎች በሚባል ደረጃ መደበኛ እንቅስቃሴ ነው ያለው። የተለየ መረጃ የለንም።
አቶ ጌታቸው የአሜሪካን ድምጽ ካጣራቸው አካባቢዎች አወዳ አካባቢ የተለመደ እንቅስቃሴ አለመኖሩን፣ ሻሸመኔ አካባቢ የተወሰኑ በጸጥታ ኃይሎች የሚታጀቡ ተሽከርካሪዎች እንደሚወጡ እንደሚገቡ፣ ነገር ግን እሱም አናሳ መሆኑን፣ ባሌሮቤ አካባቢም ተመሳሳይ፣ አዳማ ላይ ከሐረር አካባቢ ሊሆን ይችላል የሚል ግምት አለን። የመጣ አንድ የጭነት መኪና የፊት መስታወቱ የተሰባበረና ጥቃት የደረሰበት መሆኑን የሚያሳይ፣ በተለይ 11 አካባቢ የሚባለው ከሐረር አካባቢ ጫት የሚመጣበት አካባቢ ጫት አለመግባቱንና የተወሰኑ ጫቶች ደግሞ ሌሊት ተደብቀው የመጡ ናቸው የሚል የአካባቢው ሰዎች የሚናገሩት፣ ይህ ምን ነው የሚያሳየው?
እንግዲህ እነዚህ የክልሉን የትርምስ እና የግጭት ክልል የማድረግ እቅድ ያላቸው ኃይሎች የፈለጉት ይሄንን ነው። ይሄ እንዲወራላቸው እና እንዲነገርላቸው ስለሚፈልጉ በየአካባቢው ያልሆነውን ሆነ ብሎ የሚናገር ራሱ አቅዶ ስራ እቅዳቸው ማፍረስ ነው፣ ማቃጠል ነው፣ መግደል ነው። ያንን እቅዳቸውን ለማሳካት ደግሞ አንድም ግለሰብ መንገድ ዳር ሆኖ ወይ መኪና መጥቶ ሊሆን ይችላል፣ ወይ ደግሞ የሆነ ክስተት ሲከሰት ያንን እንደ እድል መጠቀማቸው አይቀርም። ከዚህ በዘለለ ግን በተደራጀ ሁኔታ ከዚህ በፊት እንደተለመደው ጥሪ አድርገውላቸው መንገድ ተዘግቶ ትራንስፖርት እንቅስቃሴ ቆሞ የንግድ እንቅስቃሴ ቆሞ ክልሉ ሙሉ በሙሉ ኢኮኖሚያዊ እንቅስቃሴውን የማስተጓጎልና የማሰር እቅዳቸው በፍጹም አልተሳካላቸውም፣ ሊሳካላቸውም አይችልም። በድብቅ ነው ሙሉ አላማቸውን ለማሳካት የሚንቀሳቀሱት። ያ የማስፈራራት የመግደል እና የዛቻ ነው ሲተላለፍ የነበረው። መኪና የሚንቀሳቀስ ከሆነ እንሰብረዋለን፣ እናቃጥለዋለን። መንገድ ላይ ምስማር እስከ ዝራት እኮ ነው ፖለቲከኞች ነን ባዮች ያስወሩትና ያወሩት።
አቶ ጌታቸው ቪኦኤ ያነጋገራቸው ሰዎች የሚገልጹት ለዚህ ምክንያት የሆነው አሁን ኦሮሚያ ያለችበት የፖለቲካ አለመረጋጋት ነው። ለዚህ ደግሞ መንግስት መፍትሄ ሊሰጥ ይገባል። በተለይ የታሰሩ ፖለቲከኞችና የፖለቲካ አመራሮችን በተመለከተ መንግስት ወደ መፍትሄ መምጣት አለበት ለዚህ ነው ይላሉ። ይህን በተመለከተስ ምን መልስ አሉት?
በክልላችን ገበያ የሚታገድበት መንገድ የሚዘጋበት ምንም አይነት ምክንያት የለም። በሌላ በኩል ደግሞ የህግ የበላይነትን የማስከበር ስራችንን ከዚህ በፊትም በግልጽ እንደተናገርነው አጠናክረን እንቀጥላለን። የፖለቲካ ፓርቲ አባሎች፣ አመራሮች ሊሆኑ ይችላሉ። ማንኛውም ሰው ከህግ በታች ነው እና ህግ የማስከበር ስራችንን በተጠናከረ ሁኔታ እየሰራን ያለነው። ከዚህ ውጭ ግን የፖለቲካ ውሳኔ የሚፈልግ ወይንም ደግሞ የተለየ ምክንያት ቀርቦ በዛ ምክንያት ላይ በፊት ለፊት መነጋገር እየቻልን ወደ መንገድ መዝጋትና ኢኮኖሚውን የማስተጓጎል እንቅስቃሴ የሚያስገባን ነገር የለም።
ለአሜሪካ ድምጽ ሙክታር ጀማል ነኝ ከአዳማ።
በአንዳንድ ያ የአውሮፓ ክፍሎች ሁለተኛ ዙር የኮሮና ቫይረስ መዛመት ይኖራል የሚል ስጋት ስላለ የመንቀሳቀስ እገዳ እርምጃዎች በአዲስ መልክ እየተደነገጉ መሆናቸው ታውቋል። ባለፉት መጋቢትና ሚያዝያ ወራት በዓለም አቀፉ ወረርሽኝ ክፉኛ የተጎዱት የአውሮፓ ሀገሮች ነበሩ። ስለሆነም የቫይረሱን መዛመት ለመገደብ ሲሉ ጥብቅ የእንቅስቃሴ ገደቦች ለማድረግ ተገደው ነበር። አንዳንድ የሳይንስ ጠቢባን የእገዳ እርምጃዎቹ ከሚገባው ፈጥነው ነበር የተነሱት በማለት ለወደፊቱ ከባድ ውሳኔዎች ይጠብቁናል ሲሉ ማስጠንቀቃቸውን ዘጋቢያችን ሄንሪ ሪጅዌል ከለንደን በላከው ዘገባ ጠቅሷል። አዳነች ፍሳሐጌ ታቀርበዋለች።
ማጋያ የተባሉ በስፓኝ የካታሎኒያ ክልል ነዋሪ የቫይረሱ በአዲስ መልክ መዛመት እንደሚያሳዝናቸው ገልጸዋል።
It pains me that we could go right back where we started.
ወደ ጀመርንበት ሁኔታ ስንመለስ በጣም ያሳዝነኛል፣ ያመኛል። ጥሩ ተራምደን ነበር። አሁን ግን በሚገባ እየሰራን መሆኑን እርግጠኛ አይደለሁም።
ካታሎኒያ የኮሮና ቫይረስ በአዲስ መልክ ተዛመተባቸው ክፍሎች አንዷ መሆኗ ተገልጿል። በእንቅስቃሴ ላይ ተደንግገው የነበሩት እገዳዎች ባለፈው ሳምንት ማብቂያ ላይ እንዲላሉ ተደርጓል። ነገር ግን በርካታ ሀገሮች ከስፓኝ በሚጓዙ ሰዎች ላይ የኳራንቲን እገዳ ጥለዋል። ቤልጅምና ሉክሰምበርግ በቫይረሱ መልሶ መዛመት እየተሰቃዩ መሆናቸው ተገልጿል። የአካባቢ ባለስልጣኖች መንግስት በሀገር አቀፍ ደረጃ ደንግጎት የነበረውን የመንቀሳቀስ እገዳ ፈጥኖን ያላለው በማለት ነቅፈዋል። ክፉኛ የተጎዳችው አንትወርፕ የተባለችው የቤልጅም ከተማ መሆኗ ተገልጿል። ነዋሪዎች ከቤታቸው መውጣት እየፈሩ መሆናቸው ተዘግቧል። በአንትወርፕ ዩኒቨርሲቲ የሚያስተምሩት ፕሮፌሰር ፒየር ቫንደም
If you don't respect physical distancing that this infection
የአካል መራራቅ መመሪያን ማንከተል ከሆነ ይህ ወረርሽኝ በቀላሉ ነው የሚዛመተው። እንደዛ ሲሆንም እንደገና ተመልሶ ቫይረሱን ለመቆጣጠር አባይት እርምጃዎችን መውሰድ ግድ ይላል።
በብሪታንያ ሰሜናዊ ክፍል በአዲስ መልክ ጥብቅ እርምጃ እየተወሰደ ቢሆንም የቫይረሱ መዛመት እየተባባሰ መሄዱ ተገልጿል። በሀገሪቱ ዙሪያ በየቀኑ በ4900 የሚገመቱ አዲስ በሽተኞች እየተገኙ መሆናቸው ተገልጿል። በኦክስፎርድ ዩኒቨርሲቲ የሚያስተምሩት ዶክተር ፒተር ድሮባክ
Early action is really critical. So if countries are responding, slowing down the reopening, making targeted
ቀድሞ እርምጃ የመውሰዱ ጉዳይ ወሳኝ ነው። ስለሆነም አገሮች አስፈላጊውን እርምጃ የሚወስዱ ከሆነ የእንቅስቃሴ ገደቦችን ለማንሳት ካልቸኮሉ የቫይረሱን የመዛመት ፍጥነት ለመቀነስ ኢላማ ያደረጉ ለውጦች በተግባር ላይ ከዋሉ የቫይረሱን መዛመት ለመቆጣጠር ተስፋ እናደርጋለን።
ብሪታንያ ውስጥ ገደቦችን የማላላቱ ጉዳይ እንዲዘገይ ተደርጓል። ቲያትር ቤቶች እንዲዘጉ ተገድዷል። አሁንም የኦክስፎርድ ዩኒቨርሲቲ drawback.
So we're going to have to make difficult choices as societies about the things we value the most.
እንደ ህብረተሰብ በእሴቶቻችን ላይ ከባድ ምርጫዎች ለማድረግ እንገደዳለን። ለምሳሌ ቅድሚያ የምንሰጠው በመጪው መስከረም ወር ላይ ልጆቻችንን ወደ ትምህርት ቤት መላክ ከሆነ ሰዎች በአሁኑ ወቅት ምግብ ቤቶች ውስጥ መግባት አይኖርባቸውም ማለት ሊሆን ይችላል።
ግሪክና ኢጣሊያን በመሳሰሉት የአውሮፓ ሀገሮች የቫይረሱ መዛመት ዝቅተኛ መሆኑ ቀጥሏል። ጀርመን ላይ የኮቪድ-19 መዛመት ከፍ ማለቱ ተገልጿል። በርሊን ውስጥ ባለፈው ቅዳሜ 20,000 የሚሆኑ ሰዎች የእንቅስቃሴ እገዳን በመቃወም ሰልፍ ማድረጋቸው ታውቋል። የተቃውሞ ሰልፉ አስተባባሪዎች የንጽህና ጥበቃንና የመራራቅ ህግን ጥሰዋል በሚል ባለስልጣኖች ክስ መስርተውባቸዋል።
አድማጮች፣ ዜናና የትንታኔው መጽሔት የሚስተናገዱበትን ክፍለ ጊዜ አጠናቀናል። በ19ና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ከዋሽንግተን ዲሲ የሚተላለፍላችሁ የአሜሪካ ድምጽ ራዲዮ ጣቢያ ስርጭትን ነው እየተከታተላችሁ ያላችሁት። ወደ ተከታዩ ዘርዘር ወዳለ ዘገባ ወደሚስተናገድበት ክፍል እንለፍ። በአማራ ክልል ከቤት ውጪ የአፍና የአፍንጫ መሸፈኛ ጭንብል አድርጎ መንቀሳቀስ ግዴታ ሆነ። የክልሉ የኮሮና ቫይረስ መከላከልና መቆጣጠር ግብረ ኃይል ሰብሳቢ ዶክተር ሙሉነሽ አበበ የቫይረሱ ስርጭት አሳሳቢ እየሆነ በመምጣቱ አስገዳጅ ውሳኔ መወሰኑን ተናግረዋል። የክልሉ ርዕሰ መዲና በሆነችው ባህር ዳር አስገዳጅ ውሳኔ ከተወሰነ በኋላ የከተማዋ ነዋሪዎች ከቀደመው በተሻለ ሁኔታ የአፍና የአፍንጫ መሸፈኛ ጭንብል አድርገው ቢታዩም ብዙ የግዴታ ድንጋጌ የሚያስፈልጋቸው ተግባራት እንዳሉ ያነጋገርናቸው ነዋሪዎች ገልጸዋል። አስቴር ምስጋናው ዝርዝሩን ይዛለች።
ኮሮና ቫይረስ በኢትዮጵያ ከተከሰተ ከ6 ወራት በላይ አስቆጥሯል። የቫይረሱ መከሰት ተከትሎ በአማራ ክልል የኮሮና ቫይረስ መከላከልና መቆጣጠር ግብረ ኃይልና ኮማንድ ፖስት ተቋቁሞ በተለያዩ ጊዜያት አስቸኳይ ግዚያዎች ሲያወጣ መቆየቱ ይታወሳል። ግብረ ኃይሉ ባለፉት 6 ወራት ውስጥ ለሁለተኛ ጊዜ የፊት ጭንብል መጠቀም ግዴታ እንደሆነ ወስኗል። የአማራ ክልል የኮሮና ቫይረስ መቆጣጠርና መከላከል ግብረ ኃይል ሰብሳቢ ዶክተር ሙሉነሽ አበበ ኮሮና ቫይረስ በመስፋፋቱ የፊት ጭንብል መልበስ ግዴታ መሆኑን ከሰሞኑ ተናግረዋል።
በሽታው ወደኛ እየቀረበ እኛም ወደ በሽታው እየቀረብን ነው። በሽታው እየቀረበ ሲመጣ እኛ ራሳችንን መጠበቅ፣ ከበሽታው መሸሽ ሲገባን ያለን አጠቃላይ እንቅስቃሴ ያለው ማህበራዊ እንቅስቃሴ ወደ በሽታው የበለጠ እየተጠጋን እየቀረብን ነው። እንደሚታወቀው ሚያዝያ 12 የወጣ አስቸኳይ ጊዜ አዋጅ አለ። እዛ ላይ ብዙ ነገሮች ተደንግገዋል። ነገር ግን የአዋጁን ፋይዳ ማህበረሰቡ የተረዳው አይመስልም። በጣም መዘናጋት አለ። አስቸኳይ ጊዜ አዋጁ አጠቃላይ በአገሪቱ ኢኮኖሚያዊ እንቅስቃሴ ላይ አሉታዊ ተጽዕኖ እንደሚኖረው ይታወቃል። ነገር ግን ከምንም በላይ ህይወት ስለሚበልጥ ነው መንግስት አስቸኳይ ጊዜ አዋጁን ያወጀው። ነገር ግን የአስቸኳይ ጊዜ አዋጁን ፋይዳና ጠቀሜታ ለህዝቡ ህይወት፣ ለህዝቡ ጤና ያለውን ፋይዳ የተረዳው እስከማይመስል ድረስ በጣም መዘናጋት፣ በጣም መፋዘዝ አለ። ይሄ ደግሞ በማህበረሰቡ ዘንድ ብቻም ሳይሆን በእኛም በኩል መዘናጋቶች አሉ። የጸጥታ አካላትም ህግ እንዲያስከብሩ አስቸኳይ ጊዜ አዋጁ ላይ የተደነገጉት በሙሉ እንደገና ተጠናክረው መከበር እንዲጀምሩ ማንኛውም መንግስትም መንግስታዊ ያልሆነ ተቋማትም አንደኛ የራሳቸውን ሰራተኞች በአስቸኳይ ጊዜ አዋጁ መሰረት ርቀታቸውን እንዲጠብቁ፣ የንጽህና መስጫ ቁሳቁሶችን፣ የአፍና አፍንጫ መሸፈኛ ጭንብሎችን እንዲያቀርቡ ማንኛውም ተቋም የመንግስትም ይሁን መንግስታዊ ያልሆነ ተቋም መዘናጋቱ ቀርቶ በተለይ የአፍና አፍንጫ መሸፈኛ ጭንብል ሳያረግ የመጣ ማንኛውንም አገልግሎትም እንዳይሰጡ
የግብረ ኃይሉን ውሳኔ ተከትሎ የባህር ዳር ከተማ ነዋሪዎች ተግባራዊ እያደረጉት መሆኑን ተዘዋውረን ቀኝተናል። ከበፊቱ መሻሻል እንዳለም ተመልክተናል። አቶ ተመስገን አብርሃም የባህር ዳር ከተማ ነዋሪ ሲሆኑ የኛን ምልከታ ይጋሩታል።
ከ3-4 ቀን ጀምሮ ሰው ማስኬ ማድረግ ባህሉ እዚህ በባህር ዳር ከተማ ላይ የተሻሻለ ነገር አለው፣ ለውጥ አለው። የጸጥታ ኃይሉም በመግቢያና በመውጫዎች አንዳንድ ቦታዎች ላይ ሰው ማስክ እንዲያደርግ ግፊት እያደረገ ጫና እያደረገ እናያለን። ያም ሆኖ አሁንም ለዚህ ህግ ተገዥ ያልሆኑ አንዳንድ ሰዎችን እናያለን። ባዶ ፌስ ማስክ ያላደረጉ እንዲሁ ዝም ብለው የሚንቀሳቀሱ ጎን ለጎን አብረው የሚሄዱ ሰዎችን እንመለከታለን።
ወይዘሮ ገበያነሽ አለምም አስገዳጅ ውሳኔው የህዝብን መዘናጋት ቀይሮታል ይላሉ።
መንገድ ላይ ዋና ዋና መንገድና በእግረኛ መንገድ ላይ ፌዴራሎች ምናምን ቆሞ ያስለብሳሉ። አንዳንዶች ከኪሳቸው ያወጣሉ፣ አንዳንዶች ደግሞ ይገዛሉ። ያለበሱትን ሲጠይቋቸው ሲያስቆሟቸው ወዲያውኑ በኪሳቸው ያወጡ ይለብሳሉ ወይም ደግሞ ይገዛሉ።
ሁለቱ አስተያየት ሰጪዎቹ ክልከላዎቹ ውስን መሆን የለባቸውም ባይ ናቸው።
አስቸኳይ ጊዜ አዋጁ ተግባራዊ የሆነ የምንመለከተው ትራንስፖርት ላይ ነው። ባጃጆች ላይ፣ ታክሲዎች ላይ፣ የህዝብ መመላለሻ ትራንስፖርቶች ላይ ነው እንጂ ተግባራዊ የሆነ የምናየው። ከዚህ በተቃራኒ ደግሞ ሌሎች ቦታዎች ላይ ጃምቦ ቤቶች ላይ፣ ካፌዎች ላይ፣ የተለያዩ መጠጥ ቤቶች ላይ ግን ህጉ ተግባራዊ እየሆነ አይደለም። እንዲያውም ሰውን እያዘናጋው የሚመስለው ይሄ ጉዳይ ነው የሚመስለው። መጠጥ ቤቶች ላይ ሰው በርከት ብሎ በጋራ በአንድ ጠረጴዛ ላይ 3-4-5 ሰው ሆኖ ሲጠጣ ነው የሚመለከት። ካፌዎች ላይ በአንድ ጠረጴዛ ላይ 4-5-6 ሰው ሆኖ ከቦ ሲጠጣ ነው የምንመለከተው። እና እዚህ ላይም መንግስት እና ህብረተሰቡ ህግን ከማስከበር አንጻር ጠንከር ብለው ቢሰሩበት፣ በተለይ ደግሞ አሁን በአገራችን ላይ የኮሮና ቫይረስ ቁጥሩም እየጨመረ የሞቱም ቁጥር እየጨመረ ስለሆነ የበለጠ ጥፋት በሀገራችን ላይ እንዳይመጣ መንግስትም ህዝብም የጸጥታ ኃይሉም በጋራ በመቀናጀት ህዝብን ከዚህ ወረርሽኝ ለመታደግ አብረው ቢሰሩ ጥሩ ነው ብዬ አስባለሁ።
አሁን እንደዚህ መንገድ ላይ ቆሞ እንዳስለበሱ እንደተቆጣጠሩ ወይ መጠጥ ቤት ወይ ምግብ ቤት ወይ ካፌ ወይም ኬክ ቤት አካባቢ እንደዚህ ክትትል ቢደረግ በጣም ጥሩ ነው ብዬ አምናለሁ። ምክንያቱም አሁን እዛ ላይ እንደዚህ ብሎ መንገድ ላይ ለብሶ ኬክ ቤት ሲገቡ ወይም መዝናኛ ቦታ ሲገቡ አውልቀው አፍላት ነው የሚያወሩት። ተቀራርበው ርቀት ነው የጠበቀ አይደለም ወሬያቸው እና ይህንን ደግሞ ልክ እንደዚህ አሁን ዛሬ እንዳየሁት መንገድ ላይ እነዚህ አሁን እዚህ ህግ አስከባሪን ባላካላቶች በዛ ገብቶ ደግሞ እንደዚህ ያደረጉ ጥሩ ውጤት ይመጣል ብዬ አስባለሁ።
የግብረ ኃይሉ ሰብሳቢ ዶክተር ሙሉነሽ አበበ ለዚህ አስተያየት የሰጡት ምላሽ የሚከተለው ነው።
እንግዲህ የመዝናኛ ቦታዎች በአስቸኳይ ጊዜ አዋጁ ላይ በተመለከተው መሰረት እሱ ማስተግበር ነው። እየታየ መሻሻል ነገር ካለ እና በሀገር አቀፍ ደረጃ የሚሰጥ አቅጣጫ ካለ እሱን እንከተላለን።
በአማራ ክልል የዛሬውን ሪፖርት ሳይጨምር 580 ኮሮና ቫይረስ የተገኘባቸው ሰዎች ሲኖሩ ከእነዚህ ውስጥ 447ቱ አገግመዋል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህርዳር።
አስቴር ምስጋናው ላደረሰችን ዘገባ እናመሰግናለን። አድማጮች ስልክ ቁጥራችንን እናስታውሳችሁ፣ 2022059942 በመደወል በውስጥ መስመር 14 መልእክት ካስቀመጣችሁ ይደርሰናል። horn@voanews.com የኢሜል አድራሻችንንም ተጠቀሙ። የምሽቱ የአየር ስርጭት ፕሮዲውሰር ንጉሥ ታምሬ፣ አዘጋጅ ሰለሞን አባተ፣ ያስተናገድኳችሁ ያለሁት ደግሞ ጽዮን ግርማ ነኝ። እስከ ምሽቱ 4 ሰዓት አብረናችሁ ነን። አብራችሁን ሁኑ። ወደ ተከታዩ ዝግጅት እንለፍ። በህዝቦች መካከል ልዩነት በመፍጠር የህብረተሰቡን ሰላም በሚነሱ አካላት ላይ መንግስት ህግ የማስከበር እርምጃ እንደሚወስድ የደቡብ ክልል ምክትል ርዕሰ መስተዳደር አቶ ርስቱ ይርዳው አሳሰቡ። በክልሉ የሚገኙ ብሔረሰቦች የሚያነሷቸው በዞንና በወረዳ የመደራጀት ጥያቄዎች ምላሽ የሚሰጣቸው በክልል ለመደራጀት የሚቀርበውን ጥያቄ ምላሽ ሰጥተን ክልሉን እንደገና ካደራጀን በኋላ ነው ብለዋል። ከራስ ገዝ አስተዳደር ጋር በተያያዘ በክልሉ በወላይታ በጋሞና በጎፋ ዞኖች ህዝብ መካከል እርስ በርስ መጠራጠር እንዲፈጠርና ግጭት ውስጥ እንዲገቡ የሚገፋፉ ቅስቀሳዎች መኖራቸውን የዞኑ ተወላጅ የሆኑ የፌዴራልና የአዲስ አበባ የክልሉ አመራሮች ለሁለት ቀናት በአዲስ አበባ ባደረጉት ጉባኤ ተገልጿል። በደቡብ ክልል በሚቀርቡ በክልል የመደራጀት ጥያቄዎች ላይ የመጨረሻ ውሳኔ ይሰጣል ተብሎ የሚጠበቀው የፌዴሬሽን ምክር ቤት የማንነት ጥያቄዎች በማንነትና የአስተዳደር ወሰን ጉዳዮች ኮሚሽን እንዲፈታና የክልል አደረጃጀት ጉዳዮች ፌዴሬሽኑ እያጠና መሆኑን የፌዴሬሽኑ አፈ ጉባኤ አቶ አደም ፋራህ ለኢትዮጵያ ቴሌቪዥን ገልጸዋል። የዋሳው ዘጋቢያችን ዮናታን ዘብዲዮስ ተጨማሪ ዘገባ ልኮልናል።
በህዝቦች መካከል ልዩነት በመፍጠር የጸጥታ ችግር የፈጠሩ የህብረተሰቡን ሰላም የሚነሱ አካላት ላይ የክልሉ መንግስት እርምጃ እንደሚወስድ የደቡብ ክልል ምክትል ርዕሰ መስተዳድር አቶ ርስቱ ይርዳው ተናግረዋል። ምክትል ርዕሰ መስተዳድሩ ይህን የተናገሩት በእሳቸው የተመራ የክልሉ ከፍተኛ ስራ ኃላፊዎች ከኮንሶ ከቡርጅና ከአማሩ ልዩ ወረዳ የህዝብ ተወካዮች ጋር በወቅታዊ ጉዳይ ላይ በሳምንቱ መጨረሻ ቀናት ቅዳምና እሁድ በመከሩበት ወቅት ነው። በኮንሶ ዞንና በአለ ልዩ ወረዳ መካከል በመሬት ይገባኛል ጥያቄ በተፈጠረ ግጭት የተፈናቀሉ ዜጎችን የጎበኙ ሲሆን ከህዝብ ተወካዮችም ጋር መክረው መንግስት መልሶ ያቋቁሟቸዋል ብሏል።
ይህንን የጠፋውን ህይወት ጉዳይ በባህሉ መሰረት ጨርሰን ሰዎች ወደ ቤታቸው የሚመለሱበት ስራ ዛሬ ጀምሩ። እናንተ ይህን ካረጋችሁ እኛ ደግሞ የማቋቋም ስራ እንሰራለን። ይህን ስታደርጉ መንግስት ደግሞ የእናንተን ድጋፍ ተጠቅሞ ደግሞ አካባቢው ሰላም እንዲመጣ ተጠያቂዎቹ በህግ መሰረት እንዲጠየቁ ከእናንተ ጋር አብሮ ይሰራል።
ከሁለቱም አካባቢዎች በዚህ ግጭት ሳቢያ 21 ሰዎች እንደተገደሉና ከ20,000 በላይ ዜጎች ተፈናቅለው ችግር ላይ መውደቃቸውን ቪኦኤ መዘገቡ ይታወቃል። ቀጥሎም ርዕሰ መስተዳድሩ ከአማሮና ከቡርጂ ልዩ ወረዳ ህዝብ ተወካዮች ጋር የተወያዩ ሲሆን ህዝቡ በዞን ለመደራጀት ያላቸውን ፍላጎት ለመንግስት ቢያሳውቅም እስከዛሬ ምላሽ ሳያገኙ መቅረታቸው በህዝቡ ዘንድ ቅሬታ መፍጠሩን ተናግሯል። የክልሉ ምክትል ርዕሰ መስተዳድር አቶ ርስቱ ይርዳው በክልሉ የሚገኙ ብሔረሰቦች የሚያነሷቸው በዞንና በወረዳ የመደራጀት ጥያቄዎች ምላሽ የሚሰጣቸው በክልል ለመደራጀት የሚቀርበውን ጥያቄ ምላሽ ሰጥተን ክልሉን እንደገና ካደራጀን በኋላ ነው ብሏል።
በሚደራጁት ክልሎች ውስጥ ደግሞ የሚነሱ የወረዳ እንሆን ጥያቄ፣ የልዩ ወረዳ እንሆን ጥያቄ፣ የዞን እንሆን ጥያቄ በሙሉ በነዛ አካባቢዎች ይመለሳል።
የአማሮ ልዩ ወረዳ ህዝብ ተወካዮች የአካባቢው ህብረተሰብ ሸኔ ኦነግ በተሰኘ በታጠቀ ኃይል እየደረሰበት ያለው ጥቃት ለህይወት መጥፋት፣ ለአካል ጉዳትና ከመኖሪያ ቀያቸው ለመፈናቀል እንዳደረጋቸውና ችግር ላይ መውደቃቸውን ለርዕሰ መስተዳድሩ አስረድተዋል። በታጠቁ ኃይሎች አማካኝነት በአሰቃቂ ሁኔታ የሚገደሉ ሰዎች ቁጥር የተበራከተ መምጣቱና አስከፊ ነው ያሉትን የሰላም እጦት መንግስት ተገንዝበው አፋጣኝ ምላሽ እንደሰጣቸውና ህግ የማስከበር ስራውን እንደሰራም መጠየቃቸውን የክልሉ የመንግስት ኮሙኒኬሽን ጉዳዮች ቢሮ በማህበራዊ መገናኛ ገጹ ዘግቧል። መንግስትም ህግ የማስከበር ስራ እንደሚሰራና ለዚህ ተግባር ደግሞ ህብረተሰቡ ከመንግስት ጎን እንዲቆም ተጠይቋል። ህዝቡ ያደረጀ ጥያቄውን ሰላማዊ በሆነ መንገድ ሲያቀርብ መቆየቱ ሊደነቅ ይገባል ያሉት የክልሉ ምክትል ርዕሰ መስተዳድር አቶ ርስቱ ይርዳው የሚቀርቡ ጥያቄዎችን ለመመለስ በቂ ጊዜና መመካከር ያስፈልጋልም ብለዋል። በሌላ በኩል ደግሞ በክልሉ ከመደራጀት ጥያቄ ጋር በተያያዘ በወላይታ በጋሞና በጎፋ ዞኖች መካከል እርስ በርስ መጠራጠር እንዲፈጠርና ህዝቡ ወደ ግጭት እንዲገባ የሚገፋፉ ቅስቀሳዎች መኖራቸውን የዞኑ ተወላጅ የሆኑ የፌደራልና የአዲስ አበባ የክልሉ አመራሮች ለሁለት ቀናት በአዲስ አበባ ባደረጉት ጉባኤ ተገልጧል። በእነዚህ ዞኖች መካከል እርስ በርስ የመጠራጠር የመካሰስና ለልዩነትና ግጭት መንስኤ የሚሆኑ አጀንዳዎችን በማራገብ ሂደት ውስጥ የክልሉ አመራሮች አስተዋጽኦ እንደነበራቸውና ዋነኛ ተዋናይ መሆናቸውን የጉባኤው አስተባባሪዎች ያወጡት መግለጫ ገልጧል። የጉባኤውን መጠናቀቅ ተከትሎ የወላይታ ዞን አስተዳዳሪ አቶ ዳጋቶ ኩምቤ የህዝብ አንድነት ለማጠናከር ከስምምነት መድረሳቸውን ተናግረዋል።
የአደረጃጀት ጉዳይ ይታወቃል። ደቡብ አካባቢ የክልል ጥያቄ በስፋት ሲነሳ ነበር፣ ግን ደግሞ በዛሬው ውይይት የአደረጃጀት ጉዳይ አልተነሳም። በዚህ መድረክ ሊነሳም አይችልም። ይሄ ጥያቄ ህገ መንግስታዊ በሆነ መንገድ ፌዴሬሽን ምክር ቤት ላይ እንዳለ ይታወቃል። በዛው አግባብ እንደሚመለስ ተስፋ እናደርጋለን። ዛሬ የተደረገው ውይይት ቀጠናውን ሰላማዊ የማድረግና ይህ ህዝብ በቋንቋ፣ በባህል፣ በብዙ ነገሮች የተጋመደ ህዝብ ነው።
የጋሞ ዞን አስተዳዳሪ አቶ ብርሃኑ ዘውደ በበኩላቸው የጋሞ ህዝብ የወላይታ ህዝብን መጠራጠር የለበትም፣ ግለሰቦች፣ ቡድኖችና አመራሮች የፈጠሯቸው ችግሮች በአካባቢው ላይ ስጋት ፈጥሯልም ብሏል።
እነዚህን ለቅሞ መፍታት ያስፈልጋል። መልስ ማግኘት አለባቸው። ህዝቡ ውስጥ ጥርጣሬ እንዲፈጠር የሚያደርጉ አላስፈላጊ ስራዎች እየተሰሩ አሉ። አንድ በአንድ ተለቅመው መልስ መሰጠት በሚገባው መልኩ ለህዝቡ ሰላም መረጋገጥ ዋስትና በሚሆን መልኩ እርስ በርስ ህዝቡ እንዳይጠራጠር በምንም መልኩ የወላይታ ህዝብ የጋሞን ህዝብ መጠራጠር የለበትም፣ የጋሞ ህዝብ የወላይታን ህዝብ መጠራጠር የለበትም፣ የጎፋ ህዝብ የወላይታ ህዝብን መጠራጠር የለበትም። ጥርጣሬ የሚፈጥሩ የተለያዩ ስራዎች ተሰርተዋል፣ የህዝቦቹን አብሮነት የሚሸረሽሩ። ስለዚህ እነዚያን ለቅሞ ማስተካከል፣ መፍታት፣ ከዚህ በፊት የተወሰኑ ውሳኔዎችንም ማስተግበር፣ ቀጣይ ውሳኔ የሚፈልጉ የህዝቡን አንድነት የሚጎዱትንም አስተካክሎ አርሞ መሄድ ያስፈልጋል በሚል ለይተን ተግባብተናል።
የጎፋ ዞን አስተዳዳሪ አቶ አክሉ አዳኝ በበኩላቸው የማህበራዊ ሚዲያ ተጽዕኖ ከፍተኛ መሆኑና የአካባቢው የስራ ኃላፊዎችም ኃላፊነት መውሰዳቸውን ገልጧል።
የዚህ አካባቢ አመራር አንዱ ሌላው እንዲጠራጠር ከአመራሩ ጋር ተያይዞ እንደገና ደግሞ የህዝብ ውስጥም ጥርጣሬ መንፈስ እንዲፈጠር አድርጓል። ለሁከትና ብጥብጥ ፈርታይል ግራውንድ ተፈጥሯል።
በክልሉ 14 ዞኖች በክልል ለመደራጀት ጥያቄ ማቅረባቸው የሚታወስ ሲሆን ጥያቄዎችን ለመፍታት በደቡብ ክልል ብልጽግና ፓርቲና በሰላም አምባሳደሮች ኮሚቴ ጥናት ቢደረግም አጥጋብና በቂ መልስ መስጠት ባለመቻላቸው የጥናቶቹ ውጤቶች በምክር ሀሳብነት ለፌዴሬሽን ምክር ቤት መላካቸው አይዘነጋም። በደቡብ ክልል በሚቀርቡ በክልል የመደራጀት ጥያቄዎች ላይ የመጨረሻ ውሳኔ ይሰጣል ተብሎ የሚጠበቀው የፌዴሬሽን ምክር ቤት የማንነት ጥያቄዎች በማንነትና የአስተዳደር ወሰን ጉዳዮች ኮሚሽን እንደሚፈታና በክልል የመደራጀት ጥያቄዎችን ፌዴሬሽኑ እያጠና መሆኑን የፌዴሬሽን ምክር ቤት አፈ ጉባኤ አቶ አደም ፋራ ለኢትዮጵያ ቴሌቪዥን ገልጠዋል።
ክልል አደረጃጀት ጋር ተያይዞ የቀረቡ ጥያቄዎች አሉ። እነዚህንም የቀረቡ ጥያቄዎች ህገ መንግስቱ በሚያስቀምጠው ፕሮሲጀር መሰረት ስለማቅረባቸው ማረጋገጥ ይጠይቃል። ስለዚህ በህገ መንግስቱ መሰረት በትክክል የቀረቡትን ጥያቄዎችና ያልቀረቡትን ለመለየት ጥናት እያካሄድን ያለንበት ሁኔታ አለ። ስለዚህ በቀጣይ በህገ መንግስቱ መሰረት የቀረቡትን እና የክልል መፍትሄን አሟጠው የመጡና በትክክልም የፌዴሬሽን ምክር ቤት ውሳኔ ሊያስተላልፍባቸው የሚገቡትን ይዘን በአፋጣኝ ምላሽ የሚያገኙበት ሁኔታ ለመፍጠር ነው እየሰራ ነው ያለ።
ከሳምንት በፊት የክልሉ የመንግስት የስራ ኃላፊዎችና የደቡብ ክልል ብልጽግና ፓርቲ ተሿሚዎች በክልል ለመደራጀት የቀረበውን ጥያቄ በተመለከተ የፌዴሬሽን ምክር ቤት የሚያስተላልፈውን ውሳኔ ለማስፈጸም የጋራ አቋም መያዛቸውን የክልሉ የመንግስት ኮሚኒኬሽን ጉዳዮች ቢሮ መግለጡ ይታወሳል። ለአሜሪካ ድምጽ ራዲዮ ዮናታን ዘብዲዮስ ሐዋሳም።
ዮናታንን ለዘገባው እናመሰግናለን። ዘገባ እንለፍ። መላው ዓለም ትኩረቱን በኮሮና ቫይረስ ላይ ባደረገበት በዚህ ወቅት የዩናይትድ ስቴትስ ልዩ መልእክተኞች ግን በአፍሪካ የሳህል ክልል በተለይም በማሊ ያለው የፖለቲካ አለመረጋጋትና እየተባባሰ የመጣው የሰብአዊ መብት ጥሰት አደገኛ አዝማሚያ እያሳየ መሆኑን ይገልጻሉ። የቪኦኤዋ አኒታ ፓውል ያሰናዳችውን ዘገባ ደረጀ ደስታ ያቀርበዋል።
ዓለም ትኩረቱን በኮሮና ቫይረስ ላይ ባደረገበት ጊዜ ሌላው ግን ደግሞ በበረሃማውና ሰፊው የአፍሪካ ቀጠና በሳህል ሞትና እልቂትን ይዞ መጥቷል። የዩናይትድ ስቴትስ ልዩ መልእክተኛ ከፍተኛ ባለስልጣን ጄ ፒተር ፋም እንደሚሉት ከቅርብ ጊዜ ወዲህ በአካባቢ ያደገ የመጣው ነገር በጣም አሳሳቢ መሆኑን ሲገልጹ እንዲህ ይላሉ።
In the last quarter by our count, that's the quarter ended June 30th, there were 270 attacks.
በኛ ቁጥጥር ያለፈው ሩብ ዓመት የተገባደደው ጁን 30 ነው። በዚህ ጊዜ ውስጥ በቡርኪና ፋሶ፣ በማሊና ኒጀር 270 ጥቃቶች በጽንፈኞች ተፈጽመዋል። ያ ቁጥር ካለፈው ዓመት ጋር ሲነጻጸር በ40 ከመቶ ጨምሯል። ይህ ትልቅ ቁጥር ነው። አዝማሚያው አሳሳቢ ነው።
ምንም እንኳን የፕሬዝደንት ትራምፕ አስተዳደር ሰላም ለማስከበር ሲባል ከወጣው ገንዘብ አንጻር አዋጭነቱን መዝነው በአፍሪካ በጀት እንዲቆረጥና የሰላም አስከባሪዎቹ ወታደሮች ቁጥር እንዲቀንስ እየገፋፉ ቢሆንም የተባበሩት መንግስታት የሰላም አስከባሪ ኃይላት በአካባቢው ለበርካታ ዓመታት የሰሩበት ሲሆን ብዙ ቢሊዮን ዶላሮችንም አውጥተውበታል። የዩናይትድ ስቴትስ ልዩ መልእክተኛ ፋም እንደሚሉት ግን ይህ የወታደራዊ ኃይል ጉዳይ ሳይሆን የመልካም አስተዳደር ችግር ነው እንዲህ ይላሉ።
Let's face it, if we really examine the crisis in the Sahel, at the end of the day, it's a crisis in state legitimacy, in governance, in
ይህን ሁኔታ እንጋፈጠው። በሳህል ውስጥ ያለውን ቀውስ ገምግመን ስንጨርስ የምናገኘው የመንግስትን ህጋዊነትና አስተዳደር ያለመቀበል፣ መሰረታዊ ፍጆታዎችንና አገልግሎቶችን ማቅረብ አለመቻል ወይም የተለያዩ የህብረተሰብ ክፍሎችን አቅፎ ሁሉን አካታች ያለመሆን ቀውስ መሆኑን ነው። በዚህ የተነሳ በቅርቡ በዓለም አቀፉ የሰብአዊ መብቶች ተሟጋች ተቋም ሪፖርት የተደረጉ በተለይም ቡርኪና ፋሶ ውስጥ የሚታዩ በሰብአዊ መብቶች ላይ የሚፈጸሙ ጥቃቶች በጣም ያሳስቡኛል። እነዚህ ጥቃቶች በሞራልም ሆነ በስነ ምግባር ትክክል ስላልሆኑ ብቻ ሳይሆን ህዝብን ከመንግስት በመነጠል ጽንፈኞችን ለመዋጋት የሚደረገውን ጥረት የበለጠ አስቸጋሪ ስለሚያደርጉት ጭምር ነው።
ሸክሙ እጅግ አስቸጋሪ የሆነባቸው መሆኑን የገለጹት ወታደራዊ አዛዦቹ ናቸው። የዩናይትድ ስቴትስ የአፍሪካ ልዩ ኃይል አዛዥ አየር ኃይል ሜጀር ጀነራል ማርክስ ሂክስ እንደ አውሮፓ አቆጣጠር በ2018 ለቪኦኤ እንደተናገሩት በአፍሪካ የአልኬዳ ቡድኖች የሚመሩትን ጥቃት ሰንዛሪ ጽንፈኞችን ለመዋጋት በአካባቢው ስላደረጉት ተልእኮ ሲገልጹ ያሸነፍ አይደለም ብለው ነበር። ጀነራል ፋም እንደሚሉት እንደ ማሊ የተዳከሙ ያሉ የመንግስት ተቋማት የህዝብን ተቃውሞ ይቀሰቅሱና አገሪቱን ለበለጠ ቀውስና አለመረጋጋት ይዳርጓታል ብለዋል። ለመሆኑ በሳህል ያሸነፍን ነው ተብለው የተጠየቁት ፋም እንዲህ ብለው መለሱ።
It depends on what time horizon you use and what definition you use for winning. If it's scoring specific successes, I think
ማሸነፍ በየትኛው የጊዜ ቀጣና እንደምትለካው ወይም በየትኛው መስፈርት እንደምትተረጉመው ይወሰናል። ያ የተወሰነ ውጤት ካመጣ ጥሩ ነው። ለምሳሌ የፈረንሳይ አጋሮቻችን በዩናይትድ ስቴትስ ትብብርና እገዛ ከወራት በፊት የእስላማዊ ማግረብን ኤሚር አብዱል ማሊክ ድሩግደልን ጨርሶ በማስወገድ ረገድ ያመጡት ውጤት ያ ማሸነፍ ሊባል ይችላል። በሌላ በኩል ደግሞ በቡርኪና ፋሶም ሆነ በማዕከላዊ ማሊ ባሉ አካባቢዎች የጸጥታ ችግር በመስፋፋቱ ያ ስኬት ሊሆን አይችልም። ስለዚህ በተመሳሳይ ጊዜ ቀጣይነት ያላቸው ተግዳሮቶችና ችግሮች አሉ እና ስኬትና ማሸነፍ የሚል ሰው እነዚህን ነገሮች እንዴት እንደሚመለከታቸው ማወቅ ፈልጋለሁ።
እሳቸው እንደሚሉት ማሸነፍ ቀጥተኛ መልስ የለውም፣ ምክንያቱም ይህ በወታደራዊ የጦርነት ሜዳ በመደበኛ ውጊያ ታይቶና ተሰልቶ የሚወሰን ጦርነት አይደለም። ይህ አይነቱ ችግር መላ ትኩረትን፣ ትዕግስትና ዲፕሎማሲን የሚጠይቅ ችግር ነው። ለአሜሪካ ድምጽ ራዲዮ ደረጀ ደስታ።
ጫካ ሆነ ወይ ሸለቆ mazor en mai sarache grabu
Lanchi biye hulun tje
የተከበራችሁ አድማጮች ለምሽቱ ያሰናዳናችሁ ዝግጅቶች ተጠናቀዋል። በምሽቱ ፕሮግራም አዘጋጅ ሰለሞን አባተና በሌሎችም ባልደረቦቻችን ስም የምሰናበታችሁ ጽዮን ግርማ ነኝ። አብራችሁን ስለቆያችሁ እናመሰግናለን። ከኛ ቀጥሎ የሚመጣው የትግርኛ ዝግጅት ያየር ሰዓቱን ይረከባል። በእኛ በኩል ሰላም።